አቅጣጫ ማንንም በራሱ መንገድ ይገብ ከእግዚአብሔር ጋር ይሆናል? አይሆንም አይሆንም። የከፈለ ህይወቱን የሰጠ ኢየሱስ ክርስቶስ ብቻ ነው። የከፈለ ደሙን ያፈሰሰ ራሱን አሳልፎ የሰጠ ክርስቶስ ኢየሱስ ብቻ ነው ወደ እግዚአብሔር መንግስት የሚያስገባ። አያት ሌላ ማንንም የለም። በሩ እኔ ነኝ አለ። እናንተ አክራሪዎች ወይ እናገራለሁ፣ እውነት ስለሆነ ነው። እግዚአብሔር 99 መንገድ ያለው እግዚአብሔር ያለው መንገድ አንድ ብቻ ነው። አንድ መንገድ ነው፣ እሱም ኢየሱስ ክርስቶስ ብቻ ነው። መንገድ ነው፣ እውነት ነው፣ ህይወት ነው። ወደ እግዚአብሔር የሚያስገባ እርሱ ብቻ ነው። ክብር ለእግዚአብሔር ይሁን። ሌላ መንገድ የለም። ዓለም ዛሬ እንስማማ ብቻ ነው፣ እንስማማ ነው፣ እንስማማ እንጣላ ነው። መልካሙን መስማማት መልካም ይመስላል። ነገር ግን በክርስቶስ ባለ ጉዳይ ላይ ግን ልንስማማ አንችልም። መጽሐፍ ቅዱስም ተስማሙ አይለንም። በዚህ አቅጣጫ እንስማማ። ሁላችንም ወደ አንድ መንግስት ነው የምንሄደው። እናንተም ያም ግንዱም ያም ያም ሁሉ የሚያመልከው ሁሉ ቡድሃውም ጆቫውም ባሃውም ሁሉ በአንድ መንገድ እንደሚኬድ ወደ አንድ ሀሳብ እንደሚመጣ ይናገራሉ። አይመጣም፣ አይመጣም አለ ኢየሱስ ክርስቶስ። እግዚአብሔር ማንንም አያውቅም፣ ማንም በስራው አልጸደቀም ከሚያጸድቅ ከእግዚአብሔር ዘንድ ስለሆነ። ወገኖች ሆይ እውነቱ ይሄ ነው። እነኚህ ምዕራፍ 6 ላይ እንገባለን። ምዕራፍ 6 እንመለከታለን። ምዕራፍ 6 ላይ ስንሄድ በመከራው ዘመን 7 ዓመት የመከራ ዘመን አለ በምድር ላይ። ቤተ ክርስቲያን ከሄደች በኋላ ቤተ ክርስቲያን ከተነጠቀች በኋላ 7 ዓመት የመከራ ዘመን አለ። የመጀመሪያውን 3 ዓመት ተኩል የመጀመሪያውን 3 ዓመት ተኩል የማህተሙ ፍርድ ይካሄዳል። እኛ ድን በኋላ የመጀመሪያው ምን አልኩ? 3 ዓመት ተኩል ታስተውሳላችሁ። ከዚህ ቀደም አይደለም 3 ዓመት ተኩል 3 ዓመት ተኩል 7 ዓመት በምድር ላይ የመከራ ዘመን ይኖራል። መጽሐፍ ቅዱስም ከዚህ ቀደም ብዙ ጊዜ አይተናል። በሶስተኛው ተኩል ላይ አንታይ ክራይስት ወይም የክርስቶስ ተቃዋሚ ቃል ኪዳኑን ከእስራኤል ጋር ያፈርሳል። ነገር ግን ይሄ ነገር መጽሐፉ ሲፈታ ይጀምራል። አሁን ተመልከቱ፣ ማህተሙን የሚፈታ ባጣው ጊዜ አለቀስ። ነገር ግን አታልቅስ፣ የሚፈታ ተገኝቷል። የዳዊት ስር የሆነ ኢየሱስ ክርስቶስ ታርዷል እና እርሱ ተገኝቷል አለ። በዛን ጊዜ ዮሐንስ ተጽናና። ልክ ሲፈታ የሚሆነው ይሄ ነው። ምዕራፍ 6 አንብቡት። ከበጉም ከሰባቱ ማህተም አንዱን በፈታ ጊዜ አየሁ፣ ከአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መተህ ሲል ሰማሁ። አየሁም፣ እነሆም አምባላዊ ፈረስ ወጣ። አምባላዊ ፈረስ ማለት ነጭ ፈረስ ማለት ነው። ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው። ድልም እየነሳ ወጣ። ምን ለማድረግ አለ? ድል ለመንሳት። እነሆ አምባላዊ ፈረስ ወጣ። መልሰው ወደ እሱ ላይ ውሰደን። ምዕራፍ 5 ያስፈልገንም አሁን ኦኬ። ይሄኛው አምባላዊ ፈረስ ቢል ይሄ ነው፣ ነጭ ፈረስ ነው። በነጭ ፈረስ ራእይ አሁን ዮሐንስ የመጀመሪያውን እነኛ አራት ፈረሶች ናቸው። 5 6 7 ደግሞ ይቀጥላል እናየዋለን። የመጀመሪያው ፈረስ በተለቀቀ ጊዜ ነጭ ፈረስ ነበረ ይላል። ነጭ ፈረስ አንደኛ ነጭ ቅዱስ፣ ምሳሌው ቅዱስ ነው፣ ንጽህናን የሚያሳየው ነጭ የሰላም ሰው መሆኑን የሚያሳየው። ስለዚህ የክርስቶስ ተቃዋሚ በመጣ ጊዜ ምን ሆኖ ይመጣል? የሰላም ሰው ሆኖ ይመጣል። የሰላም ሰው ለምሳሌ የፈለገበት ምንድን ነው? ካውንተርፊት ነው የሚያደርገው። ጌታችን ኢየሱስ ክርስቶስ በራእይ 17 ላይ ስትመለከቱ በአምባላዊ ፈረስ ላይ ተቀምጦ ይመጣል። በነጭ ፈረስ ላይ ተቀምጦ አየሁት ይላል ጌታን። ካውንተርፊት ማድረጉ ነው፣ ኢየሱስን ለመምሰል ነው የሚመጣው። መጀመሪያ በሰላም ነው የሚመጣው። የሰላም ሰው መስሎ ነው የሚመጣው፣ ቅዱስ መስሎ ነው የሚመጣው፣ ንጹህ መስሎ ነው የሚመጣው እያለ እየተናገረ ነው ዮሐንስ። ይሄን ነው እየተናገረ ያለው። ሲመጣ ዓለምን ሲያታልል፣ ዓለምን ዲሲቭ ሲያደርግ፣ አታላይ በመጣ ጊዜ የሰላም ሰው የዓለምን ችግር የሚፈታ መስሎ፣ አሁን በዓለም ላይ በዚህም ችግር እየፈነዳ ነው ያለው። ምንም መቋጠሪያ ያለው ዛሬ እዚህ ሰላም ነው፣ ከነገ ወዲያ እዚህ አይሆንም፣ ከዛ በኋላ እዚህ ያበጠበጣል። ምንም መፍትሄ አጥቷል። የተለያየ ችግር እየመጣ ነው ያለው። አሁን መፍትሄ ለመስጠት አንዱ ብቅ ይላል። በራሱ ኃይል አይደለም ኃይልን ይቀበላል ከሉሲፈር ኃይል ይለብሳል በነጭ ፈረስ ተቀምጦ ይመጣል ካውንተርፊት ነው የሚያደርገው ራእይ 19 11 ላይ ታገኙታላችሁ ጌታችን ኢየሱስ ክርስቶስ ሲመጣ በነጭ ፈረስ ተቀምጦ ይመጣል ይላል ስለዚህ ምን ማለት ነው ክርስቶስ ሳይሆን ክርስቶስ ነኝ ብሎ ይመጣል ማቴዎስ 24 5 ላይ ጌታ ሲናገር ምን አለ እኔ ክርስቶስ ነኝ እያሉ ምን ያደርጋሉ አለ በስሜ ይመጣሉ ይሄ ማለት ጌታ አስቀድሞ የተናገረውን ትንቢት እንድትተውት ይላል ዮሐንስ ራእዩን አየ ጌታ ደግሞ አስቀድሞ የሚሆነውን ነገር ተናገረ ብዙዎች መጥቷል እኔ ኢየሱስ ነኝ ብሎ በዘመናት ሁሉ ብዙዎች ተነስተዋል ይህ የመጨረሻው ደግሞ በርግጥ በሃይ በተለየ ቅባት ዓለምን በሚያስደነግጥ ሁኔታ ይገለጣል ዓለምን ሙልጭ አርጎ ያታለል ይመጣል ስለዚህ ቅዱስ ይመስላል ንጹህ ይመስላል ግን አይሆንም ቀስት ነበረው እዚህ ላይ ምን ይላል ቀስት አያችሁ ባህር ያሁን ይገለጣል ነጭ ፈረስ ላይ ነው የተቀመጠው ግን ምን አለ ይላል ቀስት ነበረው ቀስት ነበረው ማለት ነው አው ለማጥፋት ለመግደል ጦርነትን ለማስነሳት ለማጨራረስ ቀስትን ደግሞ ይዟል ደግሞ ቀጥሎ ምን አለ አክሊል ደግሞ ተሰጠው ምን ማለት ነው መሪ ይሆናል መሪ ይሆናል አስሩ ነገስታት ዘውዳቸው ምን ያደርጋሉ ያስረክቡታል ራእይ ላይ ይህን ቃል ደግሞ ትመለከታላችሁ ምዕራባውያን በላያችን ላይ አንተ ሹም አንተን ሾምን አንተ ሁን ይሉታል ደግሞ አንድ ጊዜ በልጅየም መሪ ሲናገር ዓለምን የሚያስፈልጋት አንድ መሪ ነው ብሎ ተናገር ስንት መሪ ነው ምክንያቱም ዝም ብለን ስለምንጣላ ብዙ መሪ ሲኖር ብዙ ጊዜ ግጭት ይኖራል እና ሶሉሽን የሚኖረው ምንድን ነው ላችን በአንድ ብንመራ ኖሮ አንጣላ አትሊስት መፍትሄው ለዓለም ይሄ ሳይሆን አይቀርም እያሉ ፕሮፖዛሉ እየቀረበ ነው ያለው እየቀረበ ነው ምንም እኮ ይኸውላችሁ የሚሆነው ነገር እኮ እየተፈጸመ ነው የሚመጣው እየተፈጸመ በዚህም በዛም እየተከናወነ ለአንድ ነገር መፍትሄ ሲፈለግ ለትንቢት መፈጸሚያ ነው ለአንድ ነገር አንድ ቦታ ላይ ረብሻ ሲነሳ ለትንቢት መፈጸሚያ ነው ገብታችኋል ለትንቢት መፈጸሚያ ነው አሁን ቴሮሪዝምን ለመቆጣጠር የሚደረገው ማንኛውም ሳይንሳዊ ጥናት ለመጨረሻው ዘመን መፈጸሚያ ጥሩ መጠቀሚያ ይሆናል ሳይንሱ ሰው እንዴት ኮንትሮል እንደሚደረግ ባለፈው ነግሬያችኋለሁ ሰው በአእምሮ ያለውን ነገር እንኳን ለማንበብ ዛሬ ጥናት እየተካሄደ ነው ያለው ምክንያቱም ያ ቢሆን ይቀላላ ኪስን ከመፈተሽ ኪስን ከመፈተሽ ሊያፈነድ ያመጣውን ሰው አእምሮን አንብቦ ንቅ ማድረግ ይሻላል ስለዚህ እየተጠና ነው እየተደረገ ነው ሰው ሊነበብ ለምን ችግር ስላለ ለችግሩ ደግሞ መፍትሄ ስለሚፈልግ እየወሰደን ያለው እየሄድን ያለ ነው እሺ ስለዚህ አስሩ ነገስታት ስልጣናቸውን ይሰጡታል ቁጥር 3 ላይ ተመልከቱ እዛ ላይ አሁን ሁለተኛው ማህተም ሲፈታ ምን ሆነ አንብቡ ከነጋና ያላችሁት ቁጥር 3 ምዕራፍ 6 ቁጥር 3 ምዕራፍ 6 ቁጥር 3 ሁለተኛው ማህተም በፈታ ጊዜ ሁለተኛው እንስሳ መጥቶ ሲል ሰማው ሌላም ቀይ ፈረስ ዳማ ፈረስ ወጣ በርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችንም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው ታላቅም ሰይፍ ሆነ ተሰጠው ይላል ለምንድን ነው ይመለሰው ድረይ አማርኛውን ተወዚ ሁሉ መጻፍ ድሱን ያነብ ስሉም ብቻ ተው አው ስሉም ብቻ እዚህ ላይ ተው አሁን ደግሞ ተመልከቱ ቀዩ ሲወጣ ምን ይሆናል ምን ተሰጠው ነው የሚለው ከነጋ ላይ ያላችሁት አው ጦርነት ሆነ ሰዎች እርስ በርሳቸው እንዲጨራረሱ ተደረገ ጦርነት ጀመረ አሁን ደግሞ እንቀጥላለን ሶስተኛው ማተም ጌታ ኢየሱስ ክርስቶስ የተናገረው ደግሞ እንድታስተውሱ እዛው ማቴዎስ ላይ በዚያን ጊዜ ያለ ጌታም ሲናገር በዓለም ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልታየ በምድር ላይ ታላቅ መከራ ይሆናል ዓለም ሲጀመር ያልነበረ ከዛም በኋላ የማይሆን መከራ በምድር ላይ ማቴዎስ 24 ላይ ጌታ ምን ቃል ተናግሯል ምን ማለት ነው ይከተላል ሰው ያልቃል። ቁጥር 5 ተመለከቱ እዛ ላይ ሶስተኛው ማህተም በተፈታ ጊዜ መጣይ ሲል ሰማው እኔም አየሁ ጉራቻ ፈረስ ታንቾስ እታል ምን ፈረስ ማለት ነው? ጥቁር ፈረስ ወጣ። አሁን ደሞ ጥቁር ፈረስ ተለቀቀ። ምንድነው ጥቁር ፈረስ? ምን ይላል ዛ ላይ አንብቡት። ረሃብ መጣ። በምድር ላይ ረሃብ ሊሆን ነው። በአራቱ ምንሶች መካከል ድምጽ አንድ ርቦ ስንዴ በዲናር ሶስት ርቦ ገብስም በዲናር ዘይትና ወይንም አትጉዳ ሲል ሰማሁ። ይሄኛው በመጣ ጊዜ በምድር ላይ ምግብ ኤክስፐንሲቭ ሆነ። በብዙ ዋጋ ምግብ መግዛት አልተቻለም ለማለት ነው። በብዙ ገንዘብ ምግብ መግዛት አልተቻለም። በምድር ላይ ረሃብ ሆነ። ተመልከቱ፣ ጦርነት ሲሆን ምድር ነው የሚኖረው። ምን ይጠበቃል? ጦርነት ካለ ገበሬዎች አይኖሩ ማረስ አይቻልም። ጦርነት ካለ አየር ይበከላል። ጦርነት ካለ ምን ይቀጥላል? ረሃብ ይቀጥላል። ዮሐንስ የሚናገረው ራእይ ተመልከቱ። ከዛ በኋላ በምድር ላይ ረሃብ ገባ። ስለ ጦርነት ሁለተኛ ዓለም ጦርነት ላይ ሰዎች ሲናገሩ እኛ ምናልባት ብዙ አናቂ ይሆናል እንጂ አውሮፓ ውስጥ ሰው ሰውን በልቷል ነው ይባል። ዶክተር ይለኛል፣ አዎ ሰው ሰውን በልቷል። ምን ስለሆነ? ጦርነት ስለነበረ። ሰው በሁለተኛ ዓለም ጦርነት ከረሃብ የተነሳ ጦርነት ከበላ ምን ኤክስፔክት ይደረጋል ወደፊትስ? መጽሐፍ ቅዱሳችንም ሰው ሰውን የበላበት ጊዜ እንደነበረ ይናገራል። ከረሃብ የተነሳ የዶሮ ቁስ የተሸጠበት ጊዜ እንደነበረ ይናገራል። የዶሮ ቁስ ወይ የወፍ ቁስ ዋቴቨር የአህያ ራስ የተሸጠበት ጊዜ ነበረ። ኩስ የሚሸጥበት ጊዜ ነበር። መጽሐፍ ቅዱስ ላይ የሚናገረውን ታሪክ ያላቸው በዛን ጊዜ ከነበረ ወደፊት ስለምን አይኖርም? የከፋ ነገር ሲመጣ ለምን አይኖርም? በዓለም ላይ ተመልከቱ የሚሆነውን። ከጦርነት በኋላ ረሃብ አለ። ከረሃብ በኋላ በሽታ ይቀጥላል። ቸነፈር ይመጣል። አሁን አልቡስ እንደገና ቁጥር 7 ላይ አራተኛው በተፈታ ጊዜ ቁጥር 7 ላይ ደግሞ እንደገና አራተኛውም ማህተም በተፈታ ጊዜ የአራተኛው እንስሳ ድምፅ መጣ ሲል ሰማሁ። አየሁም እነሆም ሐመር ፈረስ ወጣ። ምንድነው ሐመር ፈረስ? ደግሞ ከለሩ ምንድነው? ዛያል በዛኛው ትርጉም መጽሐፍ ቅዱስ ያዛቸው ሰዎች ግራጫ። ይሄ ድሮ መጽሐፍ ቅዱስ ሐመር ስለሚል ለእኛ ከብዳል። ግራጫ ፈረስ ወጣ። ከዛስ በኋላ ምን? አራተኛ ፈረስ ይፈታ። በእርሱም ላይ የተቀመጠው ስሙ ሞት ነበረ። በሲኦልም ተከተለው በሰይፍና በረሃብ በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው። ስንት እጅ ላይ ነው የሚለው? አንድ አራተኛ። እነኚህ ነገሮች በምድር በሙሉ በተከናወኑ ጊዜ ሰዎች በምድር አራዊት ሁሉ እንኳን መገደል የተፈቀደላቸው እንዲገደሉ ሆነ። ከረሃቡ የተነሳ፣ ከጦርነቱ የተነሳ፣ ከበሽታው የተነሳ ከምድር ላይ አንድ አራተኛው ሲኦል አፏን ከፍታ እንድትቀበለው ሆነ። እግዚአብሔር ይርዳን። አንደኛ ዓለም ጦርነት ወደ 11 ሚሊዮን ህዝብ አለቀ ነው የሚባለው በአንደኛው። በሁለተኛ የዓለም ጦርነት ወደ 52 ሚሊዮን ህዝብ ሞተ ተብሎ ይነገራል። ይሄ ነው የተመዘገበው። ከዛ ማለት ይችላል ግን ተመልከቱ፣ አንደኛው 11 በሁለተኛው። አሁን በዓለም ላይ የተሰራው መሳሪያ እናውቃለን። አሁን ምን ሊሆን ይችላል? ሰዎች በተነክቶ ዓለምን ማጥፋት የቻሉበት ዘመን ነው ያለ ነው። ሰዎች ከስልጣን የተነሳ ራሳቸውን ሊያጠፉ የተዘጋጁበት ዘመን ውስጥ ነው ያለ ነው። ተመልከቱ፣ መሰልጠኑ ትልቅ ነገር ሆኖ መሰልጠኑ መልካም ሆኖ ሳለ ነገር ግን ስልጣኔ መልሶ ሰውን ምን ሊያደርገው ነው? አያሳዝንም? ስልጣኔ ሰውን እንደጠቀመ ሁሉ ስልጣኔ ደግሞ መልሶ ሰውን ምን ሊያደርገው ነው? ሊጠርገው ነው። እውነት ነው። የሚያስፈራ ዘመን ያለ ነው። እውነት ነው። እሺ፣ ቁጥር 9 ላይ አምስተኛው ማህተም ደግሞ ይፈታል ቷ አደረገው ጌታ አምስተኛው ማህተሙን ፍታ ይያልን ብቻ አይደለም መዘምር እንዴ እኔ እንጂ አንብት ምን ይላል ቁጥር 9 ላይ አምስተኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ተበቁት ምስክር የታረዱትን ሰዎች ነፍሳት ከመሰዊያ በታች አዩ በታላቅም ድምጽ የጮሁ ቅዱስና ወነተኛ ጌታ ሆይ እስከመቼ ድረስ አትፈርድም ደማችንስ በመድረክ በሚኖሩት ላይ እስከመቼ አትቀበልም አሉ ለያንዳንዳቸውም ነጭ ልብስ ሰጣቸው እንደነርሱም ደግሞ ይገደሉ ዘንድ አላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባላቸው የቀደሙት ቅዱሳን ስለደማቸው በተናገሩ ጊዜ እግዚአብሔር እንደዚህ ብሎ ተናገራቸው አምስተኛ ማህተም በተፈታ ጊዜ እናንተ ጻድቃኖች እናንተ ቅዱሳን ነጭ ልብስ የለበሳችሁ ስለ ስሜ ከዚህ ቀደም የሞታችሁ አሁን ፍረድልን ይያላችሁ የምትጠይቁኝ ታገሱ አምስተኛው ማህተም ይፈታና ቁጥራቸው እንዲሞላ ያ የወሰንኩት እንዲፈጸም በመከራው ዘመን ውስጥ እንዲታረዱ የፈቀድኩት ምን አሉ አለ ቅዱሳን ሰዎች አሉኝና እነሱ እስኪታረዱ ድረስ ምን ተባሉ ታገሱ ተባለላቸው ምን ማለት ነው በመከራው ዘመን ውስጥ ስለ እምነታቸው የሚታረዱ ሰዎች አሉ እኛ ከሄድን በኋላ አዎ እኛ ከሄድን በኋላ አማኞች አሉ እንገራቹ አንዳንድ ሰዎች መጻ መንፈስ ቅዱስ እንደሄደ ከምድር እንደተወሰደ አድርጎ ይናገራሉ ነው ያለ መንፈስ ቅዱስ ማሰቦች ሊለውጡ አይችልም ምትሄደው ቤተክርስቲያን እንጂ መንፈስ ቅዱስ ከሄደችማ መንፈስ ቅዱስማ ከሄደ ሰው እንዴት አርጎ ይለወጣል ያለ መንፈስ ቅዱስ ርዳታ ቃል ተለወጥም ስለዚህ ቤተክርስቲያን ትሄዳለች መንፈስ ቅዱስ ግን በመድር ላይ አለ ሰዎች የሚለወጡት ሰዎች የሚድኑት ሰዎች ህይወታቸውን የሚሰጡት ለመታረድ ፈቃደኞች የሚሆኑት ስለእምነታቸው የሚጸኑት እንደዚህ ሆናል አው ቁርጥ እንደሆነ ባወቁ ጊዜ ወደኋላ ብለው የነበሩ ክርስቲያኖች የቀሩ ክርስቲያኖች እንደ እግዚአብሔር ቃል ነገር ሁሉ እየተፈጸመ እንዳለ ባወቁ ጊዜ ህይወታቸውን አሳልፈው ለመስጠት ይዘጋጃሉ። ወደኋላ አይሉም ያን ጊዜ ለምን ነገር ሁሉ ያ የሰሙት ወንጌል በሙሉ አሁን ወደ ትክክል በትክክል እየመጣ እንዳላዩት አንድ ዘመን ቁጭ ብለው የሰሙት በሙሉ ጥለውት የሄዱት ነገር አሁን መጣ። ከዚህ በኋላ ህይወትን ለመስጠት እንኳን ወደኋላ አይሉ። ስለዚህ ምን ይሆናሉ እነሱ በመከራው ዘመን ውስጥ እነሱ ደግሞ ያርፋሉ ይገደላሉ። አምስተኛው ማህተም በተፈታ ጊዜ ተገደሉ ይላል። መገደል ያለ ክርስቲያኖች መከራ ያለ አንግዚ አው በደንብ ከዚህ ቀደም እንደነበረ አሁንም ይሆናል ይደገማል ያ ታሪክ። እነኛ አክራሪዎች እየተባለ ነው አበደንብ እነሱ ናቸው ከዓለም ጋር የማይስማሙት ይባልልኛል ታውቃላችሁ። አሁን ዓለምን ወደ አንድ መንፈስ ለማምጣት አይደለም ዓለም የዓለምን እምነት አንድ ለማድረግ አይደለም እየታገሉ ያሉት። አንድ እምነት ቢኖረን ኖሮ እንኳን እንጣላም አይደል ከእስላሞች ጋር ምን አጋጨን አንድ እኮ ብንሆን ለዚህ እኮ ነው ስለ ክርስቶስ አሁን እንዲነገር አይፈልግም ጋድ ብሌስ ነው እንጂ ኢየሱስ የሚባል ነገር አይነገርም። ፖለቲከኞች ሲናገሩ አሁን ኢየሱስ የሚለውን ወጣ ነው የሚያርጉት ለምን ኢየሱስ የሚለው ነገር ከሌሎች ጋር ስለሚያነካካቸው ከቡድሃው ጋር ያነካካል ከእስላሙ ጋር ያነካካል ገብቷቸዋል ከሌላው ጋር ያነካካል ከማምኖም ጋር ያነካካል የማምኑም እኮ እግዚአብሔር ጋር ብትለኩ ችግር የለበትም። ኢየሱስ የሚለው ነገር ግን ሲመጣ ግን ስለሚያን ያን ጊዜ ችግር ስለሚፈጥር ፖለቲከኞቹ ምን ያርጉታል ኢየሱስ የሚለውን ቀስ ብሎ ስሙን ተውት ያርጉታል። አጣጣም እንደዚህ ተመለከታላችሁ ዜና ምናምን ነገር ለዚህ ኮን ሜሪ ክርስማስ እየቀረ ምን ሃፒ ሆሊዴይ ምናምን ነገር ሰው ለዚህ ነው ኢየሱስን የሚመለከተው ማንኛውም ነገር ሸራርፋ አውጣ መልጣል ነው ቀስ ብለ በዙሪያው ያለው ነገር በኢየሱስ ዙሪያ ያለው ነገር ተነካካን ኢየሱስ ለመገንደስ ነው ከሰውት ክርስቶስ ኢየሱስ ምን ለማድረግ ነው በእውነት በተመለሰ ጊዜ እምነትን አገኝ ሆነ ብሎ ጌታ ተናገረው ከሄድ ነው በምድር ላይ ኢየሱስ በቃ እምነት በሱ ላይ ያለ እምነት ሲመለስ አገኝ ሆነ ብሎ ጠየቀ። ውዲያ ያለው ወገኖቼ ወይ ጋድ የሚለው ቃል ላይ አይደለም በደንብ ስሙ ጋድ የሚለው ቃል ላይ ውዲያ አይደለም ኢየሱስ የሚለው ስም ላይ ውዲያ አለ። ሰይጣን ማይፈልገው ይሄንን ስለሆነ እግዚአብሔር በኢየሱስ ክርስቶስ ስለተገለጠ መዳን በክርስቶስ ኢየሱስ ብቻ ስለሆነ ሰው እንዳይድን ወገኖቼ ትግሉ ያለው ኢየሱስ ላይ ነው። ስለዚህ አንድ ጊዜ ደግሞ የለም የሚሉ ሰዎች ስለሚነሱ የሚያድነው ኢየሱስ ብቻ ነው ስለሚሉ ኢየሱስን ስለማይተው ያኔ አንገታቸው ይታረዳል። እነኛ አክራሪዎች እየተባሉ ይሰደዳሉ። ካለም ጋር ስለማይስማሙ ችግሩ ያለው ኢየሱስ ላይ ነው። ለዚህ ነው ጌታ የተናገረው፣ በሰው ፊት የሚያፍርብኝ በአባቴና በመላእክቱ ፊት ደግሞ እናርግበታለሁ አለ። ለዚህ ነው ጌታ ያለው። ለምን? በኢየሱስ ስለ ኢየሱስ መናገር ሰዎች እያፈሩ ስላሉ ነው። እኔ ደግሞ ምን አደርጋለሁ አለ። ታይም ካምስ ይመጣል፣ ዘመን ይመጣል፣ እኔ ደግሞ በአባቴና በተሾሙት መላእክት ፊት አፍርበታል፣ አላቆም ለዋል። ጉዳዩን ተናግሮታል። ሰዎች እንደሚያፍሩበት ጌታ እያፈሩበት እኮ ነው። እሱ ሳያፍር ራቁቱን ተሰቅለዋል። እሱ ሳያፍር ራቁቱን ተንጠልጥለዋል። ሰዎች ግን በእሱ ሲያፍሩ ዝም ይላል? ኖ፣ ስላፈሩበት ነገር። ሳያፍር ራሱን ሰጥቷልና ራቁቱን ሞቷልና ዋጋ ያስከፍላል። ወገኖች ሆይ እሱ ደግሞ የሚያፍሩበትን ያፍራል። ነገር ግን ቆመው ስለ እርሱ የሚናገሩትን ደግሞ ያን ጊዜ እሱ ደግሞ ይመሰክራል። ስለዚህም አንገታቸውን ይሰጣሉ። ቃላቸውን ብቻ አይደለም ስለ ስሙ ደግሞ ህይወታቸውን እንኳን ይከፍላሉ። ለዚህ ጌታ ሽጊዜ ኖሬ ሽጊዜ ብሞት አለም ጳውሎስ ስለገባው ብቻ እኮ ነው። እንዴት ሰው ሽጊዜ ኖሮ ሽጊዜ እየተደበደበ ሽጊዜ እየተሰደበ ሽጊዜ እንዴት ሊሞት ደግሞ እንደገና ይወዳል? አንዴ ነው አንገቱን የተቆረጠው። ሽጊዜ እንኳን አንገት ቢቆረጥ እየኖርኩ አለ ስለገባው። እግዚአብሔር ይርዳል፣ እግዚአብሔር ይርዳል። ወገኖቼ ተስፋችን ማንም አይደለም፣ የጸናው ኢየሱስ ክርስቶስ ብቻ ነው። ክብር ለእግዚአብሔር ይሁን። ተስፋችን ጌታ ብቻ ነው፣ ሌላ አይደለም። ኢየሱስ ነው ጌታው። ስለዚህ አንገቶቻቸው የተቆረጡባት ሰዎች ይኖራሉ። በዛን ጊዜ ዮሐንስ ምዕራፍ 20 ላይ የምታዩት ቁጥር 4 ላይ የምትመለከቱት እነሱን ነው። ለአውሬውና ለምስሉ ያልሰገዱ አንገቶቻቸው የተቆረጡባቸውን ብዙዎቹን ሰዎች አየሁ። መቼ? በዛን ዘመን ነዋ። ለምን ያልሰገዱ? ለአውሬውና ለምስሉ ስገዱ ሲባል ኖ አንተ አይደለህም ያሉትን፣ ያን ጊዜ አንተ አይደለህም ክርስቶስ ኢየሱስ ነው ጌታ ያሉትን ሰዎች፣ ምስሉ አንቀበልም ያሉትን ሰዎች ምን ይደረጋሉ አለ? ይገደላሉ። ነገር ግን ዙፋን ተሰጣቸው፣ ተሸለሙ ነው የሚለው። ከዛው አየሁ እስከ ፍጻሜ ድረስ ነው ጌታ ያሳዩ። ኦ እግዚአብሔር ይባረክ። ይሄ ስለገባቸው ያን ጊዜ ይሄንን ስለነበቡ ህይወታቸውን አሳልፈው ይሰጣሉ። ያን ጊዜ ቁጥር 12 ላይ ተመልከቱ። ስድስተኛው ማህተም ሊፈታ ነው። ስድስተኛውም ማህተም በፈታ ጊዜ አየሁ፣ ታላቅም የምድር መናወጥ ሆነ። ፀሐይም እንደ ማግ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ነፋስ ተናውጣ ቃሪዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅሎ አለፈ፣ ተራራዎችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድር ነገሥታትና መኳንንት፣ ሻለቆቻቸው፣ ባለጠጎቻቸው፣ ኃያሎቻቸውም፣ ባሪዎቻቸው፣ ጌታቸውም ሁሉ በዋሻና በተራሮቹ አለቶች ተሰወሩ። ተራሮችና አለቶችም በላያችን ይውደቁ፣ በዙፋኑም ከተቀመጠ ፊት ከበጉም ቁጣ ሰውሩን። ታላቁ የቁጣውን ቀን መጥቷልና ማንስ ሊቆም ይችላል ማለት ጀመሩ። ስድስተኛው መጽሐፍ ጣ አድርጎ ሲፈታ ምድር ምን አለች ነው የሚለው። ምድር ከተና ልንገራችሁ፣ ምድር ዘመን የለውም ከተናወጠ የመሬት መንቀጥቀጥ ማለት ነው። የመሬት መንቀጥቀጥ በታሪክ ውስጥ ተመዝግበዋል። ሳይንቲስቶችም መዝግበው ይዘዋል። በዘመናት ውስጥ የነበረውን ነገር መጽሐፍ ቅዱሳችን በነ አሞጽ ዘመን እንደተንቀጠቀጠ ይናገራል። መጽሐፍ ቅዱስ ውስጥም አለ። አሁን ደግሞ ምን አለ? አትሰውም እንዴ? አሁን ደግሞ አለ። እንደውም አሁን ግን መልኩን ቀየረና ፈጠን ከሌላ ጊዜ የተለየ ሆነ። አሁን ድሮ እንኳ አድርጎ ይሰነብት ነበር። አሁን ግን ምን አደረገ? እየመጣ እያንኳኳ ቶሎ ቶሎ ጀመረ። ኳኳኳ አሁን እየሰማ ነው መጣን በደንብ እዚህ። እንደውም በቀደም ትናንትና ኢንዶኔዥያ ነበር አሉ ሲኔ ላይ ይቻሉ ባለፎች ሊጋ ነበር ታያላችሁ። ቶሎ ወዴት እየመጣ ነው? እኛማ እዚህ የማንቀጠቀጥ መስሎ ሪላክስ አድርገን ይሆን? ችግር የለበትም ይመጣል፣ ይመጣል። አንድ ጊዜ በላንካስተር አላወቅነውም እንጂ እኮ መጣ ብሎ ሄደዋል። እየመጣ ነው ያለው ታያላችሁ። ተራራዎች ሁሉ ሸሹ። ቺሊ 11 ጫማ ሪፖዚሽን አደረገች ነው የሚሉት። ሰምታችኋል? ከመንቀጥቀጥ የተነሳ ከተማው ሽፍት አደረገ፣ ሪፖዚሽን አደረገ፣ ከተማው ቀየረ። ምን ማለት ነው ታዲያ? መጽሐፍ ቅዱስ ተራራዎች ምን አደረጉ ነው የሚለው። ምን ለምን አይሸሽም? እንደው ተራራ ግብ ብን የተራራ ስለቆመ ማሄድ ይመስለናል። ከተማው እንደህ ያለ ይሄ ምን ችግር አለበት ጌታ የተናገረው ለሚበልጸው ይሆነ እኮ ያለው ይሆነ እኮ ነው ያለው ደሴቶች ሁሉ ተዋጡ ለምን አይዋጥም ብዙ ደሴት ገና ይዋጣል በኋላ ይሄዳል መኖሩም አይታወቅም መሬት ሲንቀጠቀጥ ይነሳል ሱናሚ ሱናሚ ሲነሳ ደሴቶቹን ሁሉ ይለብስ ያለብስና በቃ ውሃ አርጎት ቁጭ ይላል ይሄ እየተፈራ እኮ ነው ያለው አሁን ሳይንቲስቶች እየፈሩ ያሉት ይሄ ሊሆን እንደሚችል እርግጠኞች ይሄ ነገር እየጨመረ እንደሚመጣ ምድር በዚህ መልኩ እንደምትታወቅ እንደምትቸገር አውቋል አይ ሊሆን ይችላል የሚባል ነገር አይደለም እየሆነ ነው ያለው እየሰማን ያለ ነው የሚያስፈራ ነገር እየመጣ ነው ያለው ወገኖቼ የሚያስጨንቅ ነገር እየመጣ ነው ያለው ይናገራሉ ኒውክሌር ቢፈነዳ አሁን አይታችኋል ቅድም እዚህ ፀሐይ ይጨልማል ጨረቃ ብርሃን ትከለክላለች እንደዚህ አለ ጌታችን ኢየሱስ ክርስቶስ ከዛ ጊዜ በኋላ ፀሐይ ትጨልማለች ጨረቃም ብርሃኗን ትከለክላለች ሰው በምድር የሚቀመጡ ደግሞ ምን ይላሉ አሉ ዋይ ዋይ ይላሉ ብሎ ደግሞ ጌታ ማቴዎስ 24 ላይ ነው ተናገረው እንደዚህ አነት ቃል ኳክብት ከሰማይ ይወርቃሉ አለ ፀሐይም ትጨልማለች ጨረቃም ብርሃኗን አትሰጥም በምድር የሚቀመጡ ሁሉ ያን ጊዜ ዋይ ዋይ ይላሉ ጌታ ተናገረ ዮሐንስም ራው ላይ ይሄን ነገር ተናገረ ሳይንቲስቶችም ደግሞ ይናገራሉ አዎ ኒውክሌር ቢተኮስ ሰማይ ሊጨይ ይጨልማል ዊንተር ስቶርም ይኖራል ይዘጋል ለብዙ አመት ብርሃን አናገኝ ሰው በሰራው ነገር እንኳን ይሆናል ብለ ያስባሉ አስከ ሰማይ ቢመጣና መሬትን ቢመታ የሚነሳው አቧራ ሰማያት እንደዚሁ ይከርናል አሜሪካ ውስጥ አለ የሎስቶን ፓርክ የሚሉት ዮሜን ኮሎራዶ ምናምን ያልፋል መሰለኝ ስለሱ ሲናገሩ አንዴ ሰማው ቴሌቪዥን እዛ ያለው ቬልኮ ሱፐር ቮልካኖ የሚሉት እሱ ቢፈነዳ የሚወጣው አሽ ዓለምን በሙሉ በአሽ ውስጥ ይሸፍናል ፀሐይ እንዳትታይ እንዳትወጣ ይከለክላታል እና ፀሐይ እንድትጨልም ያደርጋል በምድር ላይም ደግሞ ያለ ፀሐይ ደግሞ ማብቀል ስለማይቻል ፀሐይ ብርሃን ስለሚያስፈልገው ፕላንት ረሃብ ይመጣል ግን ደግሞ አሉ የሎስቶን ላይ ያለው ቮልካኖ መቼ እንደሆነ አናውቅ እንጂ ጥያቄው ኢፍ አይደለም መቼ ነው ነው ጥያቄው አሁን መቼ ነው ነው እንጂ ይፈነዳል ወይስ ያፈነዳም አይደለም መፈንዳቱ አይቀርም ብለው ተናገሩ እግዚአብሔር ይሰውረን ኢፍ አይደለም ጥያቄው ፈዳም ይችላል መቼ ነው ጥያቄው የመቼ ሊሆን ይችላል እንጂ መፈንዳቱ አይቀርም አሉ ግን ቢፈነዳ ምን ይሆናል በሰማያት ላይ እንዲያነ ተጽኖ ያመጣል ዮሐንስ እየተናገረ ያለው ምንድን ነው ማተው በተወልከቱ ሰማያትን ያዘ ጌታ ነው ምድር እንዳትናወጥ ያጸና ጌታ ነው በማንም እጅ አይደለም ወገኖች ወይ ግዴላችሁ ምድር በማንም እጅ አይደለም ሰማያትን በማንም እጅ አይደለም በእግዚአብሔር እጅ ናቸው ነገር ግን በቀኑ ማተውን መፍታት በጀመረ ጊዜ ግን ይናወጣሉ የሰማያት ኃይላት ይናወጣሉ አለ ኳክብት ከሰማይ ወድቃሉ ማለት ይሄም እናቀው ትልቁ ኮከብ ይወድቃል ማለት አይደለም ግን አስትሮይድ ማለት ነው ከአስትሮይድ የሚወጣው ድንጋይ ወደ ምድር ይወድቃል ምድርን ያውካል ይሄን የሚናገረው መጽሐፍ ቅዱስ አዎ ወገኖቼ ሆይ ሰዎች ናቸው መጽሐፍ ቅዱስን ፋይናል የሚከተሉት እንጂ መጽሐፍ ቅዱስ ሰዎችን አይከተልም መጽሐፍ ቅዱስ ከተጻፈ ቆይቷል አዋቂዎች ስለዚህ ነገር መናገር የጀመሩት በጥቂት በመቶ በሚቆጠር ዓመታት ውስጥ ነው ራውን ግን የተናገረው ይህ ሰው የዛሬ 2000 ዓመት ነው መጽሐፍ ቅዱስ ያን ጊዜ ምናልባት ሌላው ሰው እንዴት ሊሆን ይችላል ነበር ቀስ እያለ ግን እግዚአብሔር በዘመኑ ውስጥ እያስተማረ እነሱ ራሳቸው ስለ እግዚአብሔር ቃል ስለ መጽሐፍ ቅዱስ በቃው ላይ ስለጻፈው ነገር እንዲመሰክሩ እያደረጋቸው ሰው መጽሐፍ ቅዱስን ይከተላል እግዚአብሔርን ቃል ይከተላል እንጂ እግዚአብሔር ሰውን አይከተልም አዋቂው እግዚአብሔር ነው ይሆን ያለ ይሄ ነው እሺ ሰባተኛው ማቴዎስ ከመፈታቱ በፊት አንድ ነገር እናያለን አሁን ስለ እዚህ ክፍል ላይ ስትመለከቱ እስከ ቁጥር 17 ድረስ ሰባተኛው ማተም አንድ ይቀራል የተፈጥሮ ጥፋት አያችሁት አይደል የሚሰዋዝ የተሰውቷል የተፈጥሮ ጥፋት የፀሐይ መጨለም እዚህ ላይ ታችሁታል እዚህ ላይ ደግሞ ምን ይላል ጸጥታ ሰባተኛው ማተም ሲፈታ ጸጥ ይላል ነው ይላል። ግን ይሄ ምራፍ እስከሚያልቅ ድረስ በጣም ተከታተሉ ይጠቅማቸዋል። በነገራችን ላይ ይሄ ምራፍ እስከሚያልቅ ድረስ ግን ምራፍ 7 ላይ አንድ ነገር ይሆናል። ሰባተኛው ማህተም የሚፈታው ምራፍ 8 ላይ ነው። ምራፍ 7 ላይ ግን ለምንድን ነው የሚሰራ ስራ አለ? አግኝታችሁታል? ምራፍ 7 ራይ ምራፍ 7 ላይ እናነባለን። አንድ ጊዜ አነብላችሁ። ምክንያቱም እዚህ ጋር ይሄ ምራፍ እስከሚያልቅ ድረስ ሰባተኛው ማህተም አይፈታም የሚሆን ነገር ስላለ ነው። ከዚህም በኋላ በአራቱ በመድር ማዕዘን ቆመው አራት መላእክት አየሁ። እነርሱም ነፋስ በመድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ አራቱን የመድር ነፋሳት ያዙ። ያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርንና ባህርንም ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮሁ የአምላካችን ባሪያዎች ግንባራቸውን እስክናትምባቸው ድረስ የምድርን ቢሆን ወይንም ባህርን ወይም ዛፎችን አትጉዱ አላቸው። የታተሙትንም ቁጥር ሰማው። ከእስራኤልም ልጆች ነገድ ሁሉ የታተሙት 144,000 ነበሩ። ከይሁዳ ነገድ 12,000 ታተሙ። ከሮቤል ነገድ 12,000፣ ከጋድ ነገድ 12,000፣ ከአሴር ነገድ 12,000፣ ከነፍታሌም ነገድ 12,000፣ ከምናሴ ነገድ 12,000፣ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000፣ ከይሳኮር ነገድ 12,000፣ ከዛብሎን ነገድ 12,000፣ ከዮሴፍ ነገድ 12,000፣ ከብንያም ነገድ 12,000 ታተሙ። ከዛ በኋላ ታሪኩ ሁሉ ብታነቡት ብዙ ሁሉን ከማነበው ይየው እናንተ አንብታላችሁ። እስከ 17 ድረስ የሚናገሩ ነገር አለ። እነኚህ ሰዎች 144,000 እስኪ ታተሙ ድረስ አሁን እዚህ ላይ መካከለ ያንድ ነገር አለ። ምንኛ 144,000 ከያንዳንዱ ከእስራኤል ነገድ 12,000 አሁን በጣም የሚገርም ነገር ነው። መጽሐፍ ቅዱስ ሲናገር ከያንዳንዱ ነገር ነው የሚናገረው። ራሱ እስራኤል አሁን ነገሩን ያቋል መስላችሁ? እስራኤል ውስጥ ያለ ህዝብ አሁን ከይሁዳ ነገር ነኝ እኔ፣ ከአሳኮር ነገር ነኝ እኔ፣ ከምናሴ ነኝ የሚል ይመስላችኋል? ያውቁታል? ታዲያ ምን ማለት ነው? መጽሐፍ ቅዱስ የሚናገረው ተመልከቱ፣ ከአንዱ ነገድ 14,000 የለም ወይ 24,000 የለም። በቁጥር ስንት ነው ያለው? 12,000 ነው። እግዚአብሔር ይሄ ነገር የሚገርማችሁ እነኚህ ሰዎች እግዚአብሔር 144,000 እንዳውም ወደ ኋላ ክፍል ላይ ስታነቡ እነኚህ 144,000 እሱ ወደ ሄደበት ኢየሱስ ወደ ሄደበት የሚሄዱ ናቸው ይላል። እንዳውም አይሞቱም እነሱ ባይዘው በግንባራቸው ላይ ለጎድ ይታተምባቸዋል፣ የአምላካችን ስም ይጻፍባቸዋል። በምድር ላይ ያን ጊዜ እነኚህ 144,000 ወንጌላውያን ነው የሚሆኑት፣ አስተማሪዎች ነው የሚሆኑት። ሐዋርያት እንዳገለግሉበት ኃይለኛ መንፈስ ውስጥ ገብተው የእግዚአብሔርን ጸጋ የቀረውን 3 ዓመት ተኩል እነሱ ናቸው ምድርን የሚያገለግሉት፣ ህዝብን የሚያገለግሉት። 3 ዓመት ተኩሉ አሁን አልቋል። 3 ዓመት ተኩሉ ሊጀምር ነው። እግዚአብሔር ደግሞ እነኚህን 144,000 ምን አድርጓል? አዘጋጅተዋል። አንድ መጽሐፍ ቅዱስ ላይ ተመልከቱ። እግዚአብሔር ኤልያስ ባለቀሰ ጊዜ እግዚአብሔር ምን አለው? እኔ ብቻ ቀርቻለሁ ከአባቶች እበልጣለሁ? እኔ ብቻ ቀርቻለሁ አለ። እግዚአብሔር ምን አለው? አንተ ብቻ አንቀራለሁ? ማላ ስንት አለኝ አለው እግዚአብሔር። አንተ አላወቃቸው 7,000 ሰዎች ማርጃለሁ አለው እግዚአብሔር። አዎ ከኤልዛቤል ያመለጡ ለኤልዛቤል አልሰግድም ያሉ 7,000 ነቢያት አሉኝ አለው እግዚአብሔር። ቅሬታ አለኝ አለው እግዚአብሔር። እነኚህ በዚህ 3 ዓመት ተኩል የእስራኤል ቅሬታዎች ናቸው። ምድርን የጌታችን የኢየሱስ ክርስቶስን ወንጌል የሚያገለግሉ እነኚህ 144,000 ናቸው። ስለዚህም እንዳይጎዱ የአምላካችን ማህተም አንታይክራይስት እንዳይጎዳቸው፣ በምድር ላይ የሚመጣው ነገር እንዳይጎዳቸው የአምላካችን የእግዚአብሔር ማህተም በእነሱ ላይ ይሆናል። ይህን የሚናገረው መጽሐፍ ቅዱስ። ነገር ግን እንዴት አድርጎ ነው እነሱ ራሳቸው የማን ነገድ እንኳን እንደሆኑ የት ያውቁታል? በነገራችን ላይ እስራኤል ውስጥ ያሉትን ማለት ብቻ እንዳይመስላችሁ ይመስላል? ኖ በዓለም ዙሪያ ያሉትን እግዚአብሔር ከእያንዳንዱ ነገድ 12,000 እየፈለገውን ያደርጋል ለራሱ ክብር ያስነሳል። እነሱ አይወቁት እንጂ ማን ከማን ወገን እንደሆነ ማን የማን ነገድ እንደሆነ እግዚአብሔር ያውቃቸዋል። እንገራችሁ ማን የምናሴ ወገን እንደሆነ ማን የብንያም ወገን እንደሆነ ማን የይሁዳ ነገድ እንደሆነ እግዚአብሔር ያውቃል። በነገራችን ላይ ሰውስ ሊያውቅ ይፈልጋል እንዴ? ዴኔ አልዚላችኋል ከአፍሪካ ከየትኛው ክፍል እንደምን ነው መጣ ነው ተብሎ ገሌ ሀብታሞች ዴኔያቸው ሶኬት እዚያሉታ በተለይ ጥቁር አሜሪካውያን የሚያደርጉት አይታቸው ባለፈው ጊዜ ደማቸው ነው የሰጡ ከየትኛው ከጋና ይሁን ከኢትዮጵያ ይሁን ከሌጎስ ይሁን ምን ቻን እዚያ ያለ ትዚላችሁ ሰምታችኋል። ሳይንስ እንኳን ከየት እንደመጣ ተመልከቱ ዘር ከየት እንደሆነ ከየትኛው አፍሪካ ክልል ውስጥ እንደመጣ እንኳን ሳይንስ እንኳን ምን ሊያደርግ ፈልጓል? ሳይንስ እንኳን ደርሶበታል። ታዲያ እግዚአብሔር ማን የማን ነገር እንደሆነ ይጠፋዋል? የምናየው ነገር እኮ ምናየው ሁሉ ከማይታዩት እንደመጡ እናውቃለን ብሎ መጽሐፍ ቅዱስ እንዴ ምናየው ነገር በሙሉ ከማይታዩት ነው እንደውም ምስክሮች ይሆኑልናል የእግዚአብሔር መኖር ፕሩፍ ያደረጉልን ያሉት ሌላ ቁጭ ግሬ ነው። እግዚአብሔርማ ያውቃቸዋል ማን የማን ነገር እንደሆነ ያውቃል ማን ከየትኛው ወገን እንደሆነ ያውቃል። በዓለም ዙሪያ እነኚህን ሰዎች ጌታ ያስነሳል ይቀባል ማንንም አይጎዳቸው ማንንም አይነካቸው። ከዛ በኋላ ግን የሚሆነውን ነገር እንጨርሳለን። እኛው ከጸጥታ በኋላ ከትንሽ ጊዜ ጸጥታ በኋላ በእነኚህ 3 አመት ተኩል ውስጥ በደንብ አስተውሉ በእነኚህ 3 አመት ተኩል ውስጥ ይሄ የሚመጣው ባለፈው እንደነገርኳችሁ የእስራኤልና የአረቦችን የፓላስታይንን ችግር የእስራኤል ጠባቂ ሞግዚት ይሆናል። እስራኤል እጇን ለይሶት ሰጣለች። ለምን? የእስራኤልን ኢንተረስት ያስጠብቃል። የእስራኤል ኢንተረስት ስለሚያስማማ የቃል ኪዳን ውል ያደርጋሉ። የታዩ ሲተናገሩም ታስተውሳላችሁ እኔ በአባቴ ስመጣው አልተቀበላችሁኝ ሌላው በራሱም ሲመጣ እሱንም እንጠርጉታላችሁ ተቀበላል። እስራኤል ጌታ ተናግሮታል መከራውን ብቻ አይደለም እስራኤልም ተታረገው ሁሉ ተናግሯል። ከዛ በኋላ ዳንኤል እንደተናገረው በግማሹ ላይ በ3 አመት ተኩል ላይ የቃል ኪዳን ውል ምን ያደርጋል? ያፈርሳል። አያችሁ ኪዳን መጠበቅ አስፈልጊ ነው። ማፍረስ ሁሉ ጊዜ ከእግዚአብሔር አይደለም። እሱ ግን ሁሉ ያፈራሽ ነው። ኪዳን ማፍረስ እግዚአብሔር አይደለም መጠንቀቅ አለብን። እንዳበሉ ይቆይና ምን ያደርጋል? ኪዳኑን እዚህ ጋር ያፈርሳል። በተቀደሰው ስፍራ ላይ ያልተቀደሰውን ነገር ይጀምራል። በዛን ጊዜ ዱላውን ለእስራኤል ያዞራል። 3 አመት ተኩል እንግዲህ የሚኖረው መከራ ያን ጊዜ ነው። በዚህን ጊዜ በሚቀረው 3 አመት ተኩል ላይ እስራኤል ትጨነቃለች። ብዙ መከራ ይኖራል። እነኚህ 144,000 ያን ጊዜ ወንጌልን ያገለግላሉ። የሚያገለግሉት እስራኤል ብቻ አይደለም በዓለም ዙሪያ ያገለግላሉ። ያን ጊዜ እነኛ ሁለት ሰዎች መጽሐፍ ቅዱሳችን ላይ ያሉት ያን ጊዜ ተመልሰው የሚመጡት ኤልያስ እና ማን ነው? ሙሴ ይሻላል ወይስ ኖ ሄኖክ? ኤልያስ እና ሙሴ ይላሉ፣ ኤልያስ እና ሄኖክ ይላሉ። ኤልያስ እና ሄኖክ ይመጣሉ ይላሉ፣ ምክንያቱም ኤልያስም ተወስዷል ሄኖክም ተወስዷል። ስለዚህ ሙሴ ከመለው እኔ ከሄኖክ ጋር በሚለው አምናለሁ። ለምንድነው? ሙሴ ሞቷል ስለሚል መጽሐፍ ቅዱስ ሞቷል። ሬሳውን ማንም አላገኘውም እንጂ ሞቷል። እግዚአብሔር ሬሳውን መላእክት ሰወሩት፣ ደበቁት፣ እንዳያገኙት እግዚአብሔር ራሱ ቀበረው ማንም እንዳያገኘው። ሞተ ስለሚል መጽሐፍ ቅዱስ ሙሴ ሞተ ነው። ተነጠቀ ልንል አንችልም። መጽሐፍ ቅዱስ ሞተ ያለውን እኛ ምንድነው የምንለው? ሞተ። ምን እናርገው ታዲያ? እስራኤል ደግሞ ታውቃላችሁ ባይሞት ኖሮ ሬሳውን በነገራችን ላይ ፈለጉና አጡት። ሙሴን ሬሳውን ተሰወለች ፈልገው እኮ ነው ፈልገውታል እኮ ሬሳውን ፈልገውታል። እስራኤል እኮ ፈልገው ሬሳውን በል ሂዱ ብሎ ሸኝቶ ሙሴ ሲቀር ሬሳውን ፍለጋ ሄደዋል። ግን ምን አደረጉት? ለዚህ ነው እግዚአብሔር ቀብሮታልና አልተገኘም የሚለው ምን ማለት ነው? መፈለጋቸውንና መመለሳቸውን እግዚአብሔር ያውቃል። እግዚአብሔር ከዚህ በኋላ አታልፍም። እነሱ ይሉ አንተ ግን ቅር ነህ ያለው። ህዝቡ ግን ካለቀሰ በኋላ ፍለጋው እንደገና ተመልሶ መጣ። ይህን እግዚአብሔር ስለሚያውቅ ሬሳው ምን አደረገው? ደበቀው። ለምንድን ነው? ይህ ህዝብ ወስዶ እንደገና ማምለክ ይወዳልና ሬሳውን ወስዶ ምን ያደርግ ነበር? ያመልክ ነበር ህዝቡ። ምክንያቱም ድንቅ ያደረገ ሰው ነው፣ እግዚአብሔር የጠቀመበት ሰው ነው። ትልቅ ነገር ሆኗል በህይወቱ፣ ፈጽሞ ያመልኩታል። ስለዚህ እግዚአብሔር ዋ አድርጎ ወሰደው። ለማልከቱ እግዚአብሔር አይወድም ምንም እንዲመለክ ከሱ ውጭ አይደለም እንዴ? ምንም የፈለገ ነገር ይሁን እንጂ ምንም ነገር ከሱ ውጭ ምንም ነገር እንዲመለክ እግዚአብሔር አይፈልግም። የሰራ እግዚአብሔር በህይወቱ። ስለዚህ እሱ ሞቷል፣ ወደ ሌላ ቦታ ገባው። ግን ተመልከቱ፣ እሱ ስለሞተ እሱ ይመጣል ማለት አልችልም። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ምን አደረገው? ወሰደው ስለሚል እሱ ይመጣል ብዬ እስማማለሁ። የሙሴን የሚሉት እንግዲህ መጨረሻ ዘመን ላይም ታምራት፣ እነኚህ ሁለት ሰዎች ሲመጡ ታምራት ያሳያሉ። ውሃውን ወደ ደም ይለውጣሉ። ውሃውን ወደ ደም ስለሚለውጡ ሙሴ ውሃውን ወደ ደም ለውጦ ስለነበረ ከዚህ የተነሳ ሙሴ ነው ላይ ያስባለው። እግዚአብሔር በኖህም በሄኖክም ደግሞ መሬት ወደ ደም መለወጥ ይችላል። ነው ከለዋጩ ከእግዚአብሔር እንጂ ከእነሱ አይደለም። ስለዚህ ሙሴን በዚህ መልኩ ሙሴ ሊሆን ይችላል ብለን ማስገባት አንችልም። ይህንን ከዚህ ጋር እስማማለሁ፣ ስለ ሞተ ስለሚል። ስለዚህ ሄኖክና ብዬ አምናለሁ። ሌሎች ደግሞ ሙሴና ኤልያስ ይበሉ፣ ሄኖክና ኤልያስ ግን ይመለሳሉ። ያን ጊዜ በምድር ላይ ምን ያደርጋሉ? ታምራትን ያደርጋሉ። ያኔ ደግሞ እነሱ በተራቸው ምን ይሆናሉ? ለሰው እንደዚህ መሞት ስለሚገባው ምን ይሆናሉ? ይሞታሉ። ኦልሬዲ ሙሴም ስለሞተ ይሞታል። ከዛ በኋላ ዓለም ሁሉ እያያቸው እንዲ ዓለም ሁሉ እዚህ ተቀምጠ ዓለም እንዴት ነው እዛ እስራኤል ውስጥ ነው የሚገደሉት? እንዴት ብዬ ነው የማየው? አሁን ልክ ነው። የዛሬ ከመቶ ዓመት በፊት ቢሆን ኖሮ ዓለም እንዴት ብሎ ያለ ልክ ነው ምና ያለን። አሁን ግን ሳተላይት ስላለ ወደም ታያለ፣ ብትፈልግ በዚህ ታያለ። አሁን እኮ ችግር የለም አይደለም። ብትፈልግ ሲኤንኤን በዚህ ኤልያስና ሄኖክ እንደተገደሉና ተነሱ እኮ ብለ ታያለ። ልጃችን ለእግዚአብሔር አቅርቦታል። አያችሁ፣ ሳይንስ አሁን ነው የሰራው። መሰራቱን ግን እግዚአብሔር የሚያውቅ ገና ድሮ። ችግሩ እኮ ነው እግዚአብሔር ድሮ። ለዚህ ነው እሱ በመጀመሪያ የሚለው እኮ ለዚህ ነው። በመጀመሪያ እሱ ነው፣ በመጨረሻም እሱ ነው። ሰው እኮ ያልገባው ነገር በመጀመሪያም እሱ በመጨረሻም እሱ። ስለዚህ መሀል ላይ የሚደረገው ነገር በሙሉ በእግዚአብሔር ዘንድ የታየ ነው። ፍልስፍና፣ እውቀቱ፣ ችሎታ ሁሉ የታየ ነው። ከእሱ ውጭ አልፎት ወይ ደግሞ ከዛው አልፎት እሱን አያውቅም። ለምን እዚህም እዛ እዛም እሱ ሲጀመር እሱ ሲጨረስ እሱ አልፋ እሱ ኦሜጋ እሱ የመጀመሪያው እሱ የመጨረሻው እሱ ሁሉን ያውቃል። ያም እንዲ እንታወቃለን። ጅማሪያችንን ፍጻሜያችን ሁሉ ያውቃል። ገብቷችሁ? ስለዚህ አይን ሁሉ ይመለከተዋል። ምን ችግር አለ? ዜናው ጋር ማየት ብቻ ነው። ምን ቤታችሁም አትሄዱ፣ ግን እናንተ ለነገሩ ሰማይ ነው ያለነው። በዛን ጊዜ ክብር ለእግዚአብሔር ይሁን። ከሰራ ከእግዚአብሔር ካደረገ እግዚአብሔር እንጂ ከኔና ከእናንተ አይደለም። ምረትን ከሰጠን ከእግዚአብሔር ዘንድ ግን ያን ጊዜ እንነጠቃለን። ይሄ እውነት ነው። ለዚህ ቃል እምነት ወገኖች ይሁን። እውነት ነው፣ አይለወጥም። እንሄዳለን። ግን በምድር የሚኖሩ ሰዎች ግን ችግር የለባቸው ብላችሁ ቃርጎ እንደ ገደላቸው። አረ እንደ ሄዱ ተነሱ። አይን እያያቸው ከፍ ከፍ በዚህ ውጡ የሚላቸውን ድምፅ ይሰማሉ። ወዲያው መንፈስ ይገባባቸውና ተነሰው በስተ ምስራቅ በኩል ለወጣው ለእግዚአብሔር ክብር ይሁን ለተባለው እነሱ ወር ላይ ይወጣሉ ማለት ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይችላል ወገኖች፣ እግዚአብሔር ይችላል። እግዚአብሔር ትልቅ ነው አይደል? እግዚአብሔር ትልቅ ነው። ስለዚህ የሚሆነው ነገር ይሄ ነው። ሰባተኛው ማህተም ጸጥታ የሚሆንበት ምክንያት ይሄ ነው። ለምንድን ነው ስንል ከዛ በኋላ የሚመጣ ነገር አለ። ከዛ በኋላ አሁን አልጨርስም፣ ሁለተኛው ስራ አለ። ቁጥር 8 አነቡና እንጨርሳለን። ምዕራፍ 8 ላይ ሄዱ። ሰባተኛውንም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው፣ ሰባትም መለከት ተሰጣቸው። አሁን እዚህ ላይ እንቆማለን። ኢንተርቫል አሁን ጸጥ አለ። ሰባተኛው እንደገና ለሌላ ሰባተኛ ወይ ደግሞ ለመለከት ፍርድ 3 ዓመት ተኩል እንዳለቀ በሶስት ዓመት ተኩል የሚጀምር ፍርድ ስላለ አሁን ምን ሆነ? ጸጥ አለ። ለምን? ከህትመቱ ከሰባቱ የህትመት ፍርድ በኋላ የሰባቱ መለከት ፍርድ ጥሩምባ ደግሞ በተባለ ቁጥር እንደገና በሚያስገርም ሁኔታ እንደገዛ እንደገና ይፈሳል። ስዕሉ አለን ግን ጊዜ የለኝም። አንጨራን ጀምሮ ያ ምን ይሆናል? አንድ ስሉን ገልብጥና እንዲያሳያቸው ከዛ ቢቀጥለው ሳምንት ላይ እናያለን። ይሄ እንዳለቀ ሰባተኛው ላይ አሁን አንሄድም፣ ግን በሚቀጥለው ሳምንት እንሄድበታለን።
ካልተቻለም ቾክ ችግር የለውም።
የሚቀጥለው ላይ የመለከት ድምፅ ይቀጥል። የመለከት የህትመት ፍርድ፣
ቀጥሎ ደግሞ የሰባቱ መለከት ፍርድ
ከመካከለኛው ዘመን ጀምሮ ይላሉ። ከመጨረሻው ዘመን ጀምሮ በሚቀጥለው ጊዜ እግዚአብሔር ከርዳኝ ይህን እናደርጋለን። ግን ይሄ ደግሞ ይቀጥላል። ከዛ በኋላ ደግሞ የጽዋው ፍርድ ይጀምራል። ይሄ በእነኚህ ሰባት ዓመታት ውስጥ የሚካሄድ ነው። አይ ቲንክ ትንሽ ግልጽ ይሆንላችሁ ይመስለኛል። ግን በትንሹ አንወናበድም፣ ትንሽ ግልጽ ነው። እግዚአብሔር ይረዳናል። ግማ ንሆን ተነስንጸል አት ፋደር
እግዚአብሔር የዘላለም አምላክ ያለህና የነበረህ የምትረዳን ጌታ ሆይ በኢየሱስ ክርስቶስ ስም እንድታግዘን እንጸልያለን። አስመልጠን ኖህን እንዳስመለጥክ እግዚአብሔር ሆይ ስምንት ነፍሳት ወደ መርከብ ገቡ ይላል ቃልህ፣ አስመለጥከው ጌታ ሆይ። እግዚአብሔር የዘላለም አባት እንድታስመልጠን እንጸልያለን። አንተ እውነተኛ አምላክ ነህ። እግዚአብሔር ሆይ እርዳን። እግዚአብሔር ሆይ አስመልጠን። የኢየሱስ ክርስቶስ ደም ያስመልጣል። አስመልጠን ጌታ ሆይ። አምላካችን እናመሰግንሃለን። በመካከላችን አንተ ስላለህ፣ ስለምትረዳን፣ ስለምታዘጋጀን ይህን ጥቂት ህዝብ እግዚአብሔር ሆይ አንተ ስለምታዘጋጅ እግዚአብሔር ሆይ ጥቂት ህዝብ ነው ብለህ የማትተው እግዚአብሔር ሆይ የምትመጣ አንተ ስላለህ አደራችን እግዚአብሔር ሆይ የተሰጠን እንድንፈጽም እርዳን። አንተ ታማኝ ባሪያ ብለህ እንድጠራን እግዚአብሔር ሆይ ያንዳንዱ እንደሚገባው አንተን እያየ እግዚአብሔር ሆይ እንዲኖር ያንዳንዱ እንደሚገባው አንተን እያየ እንዲያገለግል እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም እንድታግዘን እጸልያለሁ። አምላካችን ሆይ በሁሉ እናከብርሃለን፣ በሁሉ እናመሰግንሃለን። እግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ መንፈስ፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን። መንፈሳችሁን በመንፈሱ እግዚአብሔር ይጠብቅ። ልጆቻችሁን እግዚአብሔር ይጠብቅ። ሰላማችሁን እግዚአብሔር ይጠብቅ። መውጣት መግባታችሁን እግዚአብሔር ይጠብቅ። በመንገድ መሄዳችሁን መመለሳችሁን እግዚአብሔር ይጠብቅ። አልፋና ኦሜጋ እርሱ ይጠብቅ። የመጀመሪያውና የመጨረሻው እርሱ ይጠብቅ። እሱ እውነተኛ ነውና እርሱ ይጠብቀን። በጌታ በኢየሱስ ክርስቶስ ስም አሜን።